የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ጥቅምት 14 2012 ዓ.ም ተመረተ ምሽት ዝግጅታችን በቀጥታ ከአሜሪካ ድምጽ የዋሽንግተን ዲሲ ስቱዲዮ ጀምሯል።
የአሜሪካ ድምጽ ዘጋቢ ተደበደበ
በድንጋይ ተመታሁት ጀርባና ጭንቅላቴ ላይ በጣም ይሰማኛል። የታችኛው ካንሰር የተሰነጠቀ አለ። ሰርጀሪ ተሰርቶ ጭንቅላቴ ሁለት ቦታ ነው የተፈነካከለው።
በኢትዮጵያ ከሚገኙ የአሜሪካ ድምፅ ራዲዮ ዘጋቢዎች መካከል አንዱ የሆነው ሙክታር ጀማልን የሰማ ነው። በሙሉ ዘገባ ዝርዝሩን ይዘን እንመለሳለን።
በሌላ ዘገባ በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር እየተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ።
በሰላማዊ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ሕይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው።
የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጄኔራል መሐመድ ተሰማ ናቸው። በዚህ ጉዳይም ላይ ዝርዝር ያለ ዘገባ ይኖረናል።
በትግራይ ክልል 3 ወረዳዎች የአንበጣ መንጋ ገባ። ዝርዝሩን ይዘናል።
የነዚህና ሌሎች ለምሽቱ ያሰናዳናቸው ጥንቅሮች ሰዓታቸውን ጠብቀው ይሰማሉ። መርሃ ግብሩን የምንመራው ሀብታሙ ስዩምና
ኤደን ገረመውን አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ፣ የዓለምን ውሎና ዳር የሚናገሩ አጫጭር ዜናዎች እንደሚከተሉ ይደመጣሉ።
ከዜናዎቹ ጋር ተመልሰን መጥተናል። የትራምፕ አስተዳደር ስለ ኢትዮጵያው ታላቁ የህዳሴ ግድብ ለመነጋገር የኢትዮጵያን የግብጽና የሱዳንን የውጭ ጉዳይ ሚኒስትሮች እንደጋበዘ ተዘግቧል። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብም ነው ተብሏል። በአሜሪካ ድምጽ እጅ የገባው የጥሪ ደብዳቤ ለሶስቱ ሀገሮችና ለዓለም ባንክ ፕሬዚዳንት ዴቪድ ማልፓስ ባለፈው ሰኞ የላኩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ናቸው። የዓለም ባንኩ ፕሬዚዳንት ሶስቱ ሀገሮች ተገኝተው ሙሉ ተሳትፎ እንደሚያደርጉ በመገመት በስብሰባው እገኛለሁ ማለታቸውን ቃል አቀባያቸው ተናግረዋል። በግድቡ ጉዳይ የውጭ ሸምጋዮች እንዲገቡ ስትጠይቅ የቆየችው ግብጽ እንደ አውሮፓውያን አቆጣጠር በመጪው ህዳር 6 ቀን በሚኑቺን መስሪያ ቤት እንዲካሄድ በታቀደው ስብሰባ እንደምትገኝ ገልጻለች። የግብጽ ፕሬዚዳንት አብዱል ፈታህ ኤልሲሲ ባለፈው መስከረም ወር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅት ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት የተከሰተውን ችግር ለመፍታት በሽምግልና እንዲገቡ ፕሬዚዳንት ትራምፕን ጠይቀው እንደነበረ አንድ ከፍተኛ የትራምፕ አስተዳደር ባለስልጣን አረጋግጠዋል።
የዩናይትድ ስቴትስ ነው ተብሎ የተጠረጠረ የአየር ድብደባ በፑንትላንድ ክልል ያለውን የዳኢሽ ጽንፈኛ ቡድን ሰፈር መጥቷል ሲሉ የአካባቢው ነዋሪዎች ተናግረዋል። 4 የሚሆኑ ሚሳይሎች የአሜሪካ ነው ተብሎ ከሚጠረጠረው ድሮን ወይንም ሰው አልባ አውሮፕላን እንደተተኮሱ ሰሙን ለመግለጽ ያልፈለገ እማኝ ተናግረዋል። ሚሳይሎቹ ዛሬ ከቦሳሶ 150 ኪሎ ሜትር ርቆ በሚገኘው ኦሜይራ በተባለ መንደር አጠገብ አንድ ተራራማ ቦታን መምታታቸው ተገልጿል። የፑንትላንድ የደህንነት ባለሥልጣኖች በአሜሪካ ድምፅ ለቀረበላቸው ጥያቄ ወሬውን ሰምተናል፣ ነገር ግን በማጣራት ላይ በመሆናችን ለመናገር አንችልም ብለዋል።
የቦትስዋናው ፕሬዚዳንት ከአፍሪቃ እጅግ የተረጋጉ ከሚባሉት አገሮች አንዷ የሆነችው ቦትስዋናን እንዲመሩ እንደገና ተመረጡ። ሞክዋሲ ማሲሲ ሀገሩን ለአምስት ዓመታት ለመምራት እንደገና ተመርጧል ሲሉ ዋናው ዳኛ አስታውቀዋል። የቦትስዋና ዴሞክራሲያዊ ፓርቲ ሀገሪቱ እንደ አውሮፓውያን አቆጣጠር በ1966 ዓ.ም ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስተው የሀገሪቱ ዴሞክራሲያዊ ፓርቲ የአልማዝ ሀብት ያላትን የደቡብ አፍሪቃዊቱን ሀገር ሲገዛ ቆይቷል። በአሁኑ ምርጫ ግን በአንድ ጥላ ስር በተሰባሰበው የዱማ ቦኮ የሚመራው ተቃዋሚ ፓርቲ ጠንካራ ተግዳሮቶች ገጥሞታል።
የሩሲያ ወታደራዊ ፖሊስ ኃይሎች ሶሪያን ከቱርክ ጋር በሚያዋስነው ድንበር ባሉት ከተሞች ላይ ዛሬ ጥበቃ ጀምረዋል። የሩሲያ ወታደራዊ መኪኖች ከኩርድ ኃይሎች ጋር ሆነው በሰሜን ምስራቅ ሶሪያ በሚገኙ በርካታ ከተሞች ጥበቃ እያካሄዱ መሆናቸውን የአካባቢው ጋዜጠኞች ለአሜሪካ ድምፅ ራዲዮ ተናግረዋል። ይህ የሆነው የሩሲያ ፕሬዚዳንት ቭላዲሚር ፑቲንና የቱርክ አቻቸው ረጀብ ጠይብ ኤርዶዋን ቱርክ በቱርክ ዲሞክራሲያዊ ኃይሎች ላይ ስታካሄድ የቆየችውን ጥቃት እንድታቆም ስምምነት ላይ ከደረሱ በኋላ ነው።
አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው ያስተናገድናችሁ እንገኛለን። አሁን ቀዳሚ ርዕሳችንን አስደምጣችሁ
በኢትዮጵያ ከሚገኙ የአሜሪካ ድምጽ ዘጋቢዎች መካከል አንዱ ሆኖና ከሰሞኑ ባዳማ ከተማ ዘገባ ለማጠናቀር ተጉዞ የነበረው የአሜሪካ ድምጽ ዘጋቢ ሙክታር ጀማል ድብደባ ደርሶበታል። ሰለሞን አባተ ስለ ሁኔታው አነጋግሮታል።
በድንገት ከመጣሁት ጀርባና ጭንቅላቴ ላይ የታመመኝ ሰማኝ። የታችኛው ከንፈር የተሰነጠቀ አለ። ሰርጀሪ ተሰርቶ ጭንቅላቴ ሁለት ቦታ ነው የተፈነካከለው።
ምን አይነት ነው እስቲ አሁን እየተደረገልህ ያለው ህክምና? የት ነው ያለው መጀመሪያ ነገርኝ።
አሁን አዳማ ጀነራል ሆስፒታል ሚባል ነው ያለሁት። ሁሉንም ነገር ምርመራ አድርገዋል። ደም ጭንቅላት ውስጥ አለመፍሰሱን ኤምአርአይም በሲቲ ስካንም ብሬን ሲቲ ስካን ሁሉንም ነገር አይተዋል። ሪስክ የለውም። እኔ የተወሰነ ቅጥቅጦ እስከሚድን ብቻ ነው ያሉት።
ስለዚህ የደም መፍሰስ እንደሌለ አረጋግጠዋል።
ኤምአርአይም
የተሰፋ ነገር አለ በራስህም ላይ ይሁን ቅድም ከገለጽክልኝ ከከንፈርህ ሌላ
ከላይ ያለው ስቲች ነው በሌላ ነገር ነው የሚያያይዙት የፈነከቱት?
ራስህ ላይ ማለት አናቴ ላይ ማለት ነው?
አናቴ ላይ ያለውን በሌላ ነገር ነው የሚያያይዙት። ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ። በጣም ቅጥቅጥ፣ ምክንያቱም ድንጋይ እንደ በረዶ ነበር የሚሆን ነው ሙሻ የሚገል ነው የሚመስል።
እንዴት ወደ ሆስፒታል መድረስ ቻልክ? ምንድን ነው የተደረገልህ የመጀመሪያ እርዳታ?
ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስዱ ነበር። እኔ አልፈልግም እዛ ይሻለኛል ብዬ መሰረታዊ ሕክምናዊ ስላሉ ወደ አዳማ ጀኔራል ሆስፒታል የሚባለው መጣሁኝ። እዛ እዚህ ሀገር ማድረግ የሚቻለውን በሙሉ አድርገዋል እዚህ አዳማ ጀኔራል ላይ እና ጥሩ ነው። አሁን በጠዋቱ አሁን ይሻለኛል።
እንዴት ተፈጠረ መጀመሪያ ይሄ ነገር እስቲ አጫውተኝ ሙክታር። መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው፣ ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታ እና ምንድን ነው እስቲ የተፈጠረው፣ እንዴት ተነሳ ነገሩ ሁሉ?
ትላንትናንም ጨምሬ ከአዳማ ያለውን ዴሞንስትሬሽን ተቃውሞውንም እየዘገብንበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ። እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው ጠዋት በኢትዮጵያ አቆጣጠር 2 ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ሄጄ ሬሳ ይዘው እየወጡ ነው። አስክሬን ይዘው የሚወጡትም እዛው ሰዎች አነጋገርኩኝ እና አይቻለሁ ሲገደል የሚለኝን ሰው ኮሜንተርቪ እያደረግኩኝ ነበር። ኮሜንተርቪ ሳረግ ነው ኦሮሚያ ነው ብለው ነው መጀመሪያ በቃ ድብደባ የጀመሩት።
ኦሮሚያ ምን?
ኧረ እኔ ኦሮሚያ አይደለሁ። ኦቢኤን ማለት ፈልገው ነው መሰለኝ። ረበረከቱ ኔትወርክ የሚባለው ሚዲያ ተቋም ለመንግስት፣ እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይል ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። ኦቢኤን አይደለሁም እኔ ቪኦኤንም እላለሁ። በጣም በጋዜ የሚወርድብኝ ድንጋይ ብዙ ነበር፣ ብቻ ብዙ ነበር። በጣም ብዙ ምቶች አሉ። በዛ መሀል ንብረቶቼ በሙሉ ስቀርጽበት የነበረው አይፎን ማራንተ ዜመር የሚባለው የያዝኩት እቃ በሙሉ እየወሰዱ እየሮጡ ደግሞ የሆነ የንትን ብቻ አይደለም፣ ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጽበትን ከቺሴ እየወሰደ ሮጥ ሲሄድላ አየዋለሁ። እና ከዛ ያኔ በጣም ዘንትኒ እየተበደቡኝ እያሉ አንዱ መታወቂያ ለካ ከመሬት አንስቷል። ቪኦኤ ነው ተዉት፣ ቪኦኤ ነው ተዉት፣ እውነቱን ነው ብሎ ከዛ አይዲ በማለታቸው
እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ?
በጣም ብዙ ናቸው። እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከ50 እስከ 100 ይሆናሉ። በእርግጠኛነት ስክሪን ይዘው የሚሄደው ነው የተጠነቀሰብኝ ግማሹ፣ ምክንያቱም ከጎን ነበር ኢንተርቪው ያደረግ የነበረው። በጣም የሚገርመው ነገር ደግሞ ያው እኔ ከተደበደብኩበት 200 ሜትር አይሆንም መከላከያ ሰራዊት ስናይፐር ላይ ይዞ ነው ቁጭ የሚለው። ምንም ሊከላከልልኝ አልቻሉ።
አልደረሱልህም? የጸጥታ ሰዎች፣ ፖሊሶች፣ እነዛ ያልካቸው ወታደሮች እንደሆኑ
ማንም አልደረሰልኝ። እኔው ከዚያ ወዲህ ራሱ ጓደኞቼ ያለውን ነገር ሄደው ሪፖርት አድርገው የጠፋበትንም ንብረት ምናምን ብለው እንዲሞክሩ ብዙም በጽ የፈጠረ ያለው ምስለኝም እዛ ጋር ያሉ መከላከያዎች ራሱ 200 ሜትር አሁን
እያዩ ነበር ይሄ ሲፈጸም።
አምሹር እኔ ከዛ በኋላ ይሄ ነው ብለው ትላልቅ ሰዎችን መጥተው እኔ ከወደኩበት አንስተውኝ እቃዬስ ትዬ ስሰዩት መታወቂያ የለም ምናምን ሳንቲንግ ያሉ። ከዛ ነው ዘርስም እንዲህ ቁጭ ብለዋል መከላከያዎች።
ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ እናደረሱ?
አይደለም፣ መናገር ራሱ አልችልም ነበር። አጎቴ ነበረ ጠዋት አብረን አድረን የወጣሁት ያሲን ተማም የሚባል አጎቴ ጋር ደወልኩኝና ተመጥቼ ወድቅ ያለው ብቻ ነው ያልኩት። መናገር አልቻልኩም። ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውም እሱ መጣና ከዛ
ከዛ አንተ ከወደቅ በኋላ ደብዳቤዎቹ ጥለው ሄዱ ከአካባቢው?
ደብዳቤዎቹ ከዛ ቪኦኤ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆመ የሚያየውም መከላከል ጀመረ። የጋዜጠኛ መሆኑን ሲያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድቡ የነበሩት እዛ ክፍል ሚሄዱ
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው።
በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የሀገር መከላከያ ሰራዊት የሕዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ እንዳሉት ከክልሉ በቀረበለት ጥያቄና ከፌዴራል መንግስትም በተሰጠው ትዕዛዝ ሰራዊቱ ተልእኮውን እየተወጣ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ፣ ሰራዊቱም የተጫወተው ሚና ለተወሰኑ የአገር ውስጥ የመገናኛ ብዙሃን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው።
በሰላማዊ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ህዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎቻቸውን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ህይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል።
ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈላጊ እንዳደረገው ጄኔራሉ አብራርተዋል።
በኋላ ላይ ስፔሻሊ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘርና የሃይማኖት ይዘትን እየያዘ መጥቶ አደገኝነቱ እየጨመረ የመጣበት ሁኔታ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌዴራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌዴራል በተሰጠው ትዕዛዝ መሰረት የፌድሪ መከላከያ ሚኒስትርም ለሰራዊቱ ትዕዛዝ አስተላልፏል። እስፔሻሊ በአምቦ፣ ቢሸፍቱ፣ ሀረር፣ ድሬዳዋ፣ ባሌሮቤ እና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወዲያው ትእዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ስፔሻሊ ከአባገዳዎችና ከሀገር ሽማግሌዎች ከእምነት አባቶች ጋር ሆኖ እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች
ግጭት የሚያባብሱ የሐሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀነራሉ በዚሁ መግለጫ
አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋጋት ታዞ ያለ እንዲመለስ ያደረግነው እኛ ነን፣ ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትእዛዝ ስለሰጠ ነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ እነሱ የነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱም በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው። ትእዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የነሱን የፓርቲ አባሎች የማዘዝ የማሰማራት ስልጣን የለው። ስለዚህ በመንግስት እና በህግ ሁላችንም የተሰጠን የየራሳችን ኃላፊነት አለ። አሰላላይም የተሰማራው ኃይላችን አምቦ ላይ የተሰማራው ኃይላችን ከኦሮሚያ ተናጋሪው ከትግራይ ተናጋሪው ወቴበር ከሁሉም እንደ አንድ ሆኖ ተልኮና ተልኮ ህዝባዊ ወገንተኝነቱን በእኩል አይን አይቶ ሁሉንም ህዝቦች እየሰራ ያለው ኖቶንሊ ጁባ ላይ የተሰማራው እዚህ ያለውን ህዝብ እንደራሱ ህዝብ አይቶ ከተቋቋመበት አላማዎችና እሴቶቹ መስዋዕት የሆነም ጭምር የህዝቦች እንደነት ያረጋግጣ ያለ። ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራይቱን በትክክል ካለማወቅ ነው፣ ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብ በህብረተሰቡ ለመፍጠርና የሰራይቱን አንድነት ካለመፈለግ ፐርፐዝሊ ኮንሺየስ የተላለፈ መልእክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካካሪ አገርን እመራለሁ ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም።
የሀገር መከላከያ ሰራዊት ቃል አቀባይ ሜጀር ጀነራል መሐመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚህ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውን፣ የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ሕይወትና ለወደመው ንብረት ማዘናቸውንም ገልጸው አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት ሁለት ቀናት ግጭት 5 ሰዎች መሞታቸውና 20 ሰዎች በሕክምና ላይ እንደሚገኙም አረጋግጧል። ናኮር መልካ ተጨማሪ አለው።
የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12 እና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲገልጻሉ።
ጥቅምት 12 ሰላማዊ ሰልፍ ነበረ በአምቦ ከተማ። ትንሽ ሰበብ ነበረ። በዛ ምክንያት ወደ 11 የሚሆኑ ሰዎች እኛ ጋር ተጎድቶ መጥቶ 9ኙ ተኝቶ በመታከም ላይ ሲሆኑ 3ቱ ህይወታቸው አልፏል። በመቀጠለው ጥቅምት 13 2012 ዓ.ም በተመሳሳይ ጉዳት የመጡ ወደ 14 ሰዎች መጡ። ከዛ ውስጥ 2 ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11 እና 14 25 ሰው ሲሆን ከዛ ውስጥ 5 ሰው ህይወቱ አልፏል ነው። ሌላው ተኝቶኛ ጋር እየታከሙ ነው።
የጉዳታቸው መነሻስ ምንድነው?
ያው ምክንያቱ ያው የተመቱበት እንግዲህ በጥይት ነው ተመቶ የተባለው። በጥይትም ነው እሱን ያየነው እኛ። ጭንቅላታቸውን የተመቱ፣ ወዳቸው ነው የተመቱ አሉ፣ እግራቸውን ነው ተመቶ የሞቱም፣ ቁስሉ የተኙም አሉ ማለት ነው። እድሜያቸው ሁለቱም ጫፍ ላይ ያለ 17 ዓመት ልጅም አለ፣ የ80 ዓመት አዛውንትም አለ ከሟቾች ውስጥ ማለት ነው። በአብዛኛው ግን እድሜያቸው በ20 ዓመት አካባቢ 20 ውስጥ ያሉት ናቸው እና 20 እና 30 ውስጥ ነው የሚወድቁት። በአብዛኛው የእድሜ ክልላቸው እሱ ነው።
ከእነዚህ መካከል 3ቱ ለተሻለ ሕክምና ወደ አዲስ አበባ መላካቸውን ተናግረው 3ቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የ17 ዓመት ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኙበት ሁኔታም እንዲህ ገልጻል። የተመታሁት ኩላሊቴን ነው። ጃራ በሚባል ቦታ 3 ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር። አሁን ግን ይጠዘጥዘኛል። በጣም እያመመኝ ነው። የፖለቲካ ታጋይና የኦኤምኤን ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊፈጸም ነበር የተባለው ጥቃትን በመቃወም ለ2 ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በጣዳ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ሕይወትና ንብረት ማዘናቸውን በመግለጽ ተከታዩም ብለዋል።
በመጀመሪያ ደረጃ በከተማችን በአምቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ ሐዘን መሆኑን እየገለጽኩኝ ለጠፋው የሰው ሕይወት የተሰማን ጥልቅ ሐዘን መሪር መሆኑን መግለጽ እፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይሄንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማረክ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በግ የምትጠየቁ ጉዳቸውም እየተጣራ ነው። ተጣርቶ ለግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል፣ ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደተፈጠረና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን እንዲሰበስብ ነው ጥሪ የምናስተላልፈው። ከዛ ባለፈ ግን ከከተማው ነዋሪ ጋራ በመተባበርና እንደዚሁም ከህዝባችን ጋራ በመሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል።
በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ እያጣራ ነው ያሉት ከንቲባው እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለሁ። ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመከፈታቸውን ለመታዘብ ችያለሁ። ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትለው የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሌሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሀረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው እየተላለፈ የሚገኘው። በትግራይ ክልል 3 ወረዳዎች የአንበጣ መንጋ መከሰቱ ተሰምቷል። በዚህ ጉዳይ ላይ ሙልጌታ ጽባ ቀጣዩን ዝርዝር ልኳል።
በትግራይ ክልል ራያ አዘቦ ወረዳ ኡላጋ ተብሎ በሚታወቅ አካባቢ ከአፋር ክልል የመጣ የአንበጣ መንጋ ከትናንት በስቲያ አመሸሽ ላይ መግባቱ የክልሉ ግብርናና ገጠር ልማት ቢሮ የሕዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ተናግሯል። ይህ የአንበጣ መንጋ ለመቆጣጠር የግብርና ባለሙያዎች ከሕዝብ ጋር በመተባበር እየሰሩ ናቸው ብለዋል።
አዎ፣ ከትናንት በስቲያ አንበጣ መንጋ በአፋር አካባቢ ወደ ራያ አዘቦ የሚባል ወረዳ የገባው በኡላጋ የሚባል አካባቢ ህብረተሰቡን በነጢስ ወጥቶ ሲከላከል ነው የዋለው። በሌሊቱ ተነስቶ ህብረተሰቡ ህጻናትን፣ ሳይቀሩ ተማሪዎች፣ አርሶ አደሮች እንዲሁም የትግራይ ልዩ ኃይልን ሳይቀር ሁሉም በአንድነት በመከላከል ላይ ነበሩ። ስለዚህ በትናንት ውለው በሁለት አካባቢዎች ነው ያደረው መንጋው ስለራሱ ማለት ነው። ግማሹ ተጨፍጭፎ ሲያልቅ የተቀረው ግን በሁለት አካባቢ ማለት ነው። በጸሐፊ የሚባል የህዳር ወጀራት ወረዳና በራያ አላማጣ ደግሞ ሁል ጊዜ ለምለም በምትባል ቀበሌ ነው ያደረው።
የአንበጣ መንጋው በራያ አዘቦ ወረዳ ኡላጋ ተብሎ በሚጠራው አካባቢ ከገባ በኋላ ወደ ሌሎች የወረዳው አካባቢዎችም መስፋፋቱን የተነገረው ከራያ አዘቦ በተጨማሪም ወደ ሕንጣሎ ወጀራትና ራያ አላማጣ የተባሉ የክልሉ ወረዳዎች መግባቱን ገልጸዋል። አቶ ሚካኤል እንደተናገሩት በተሰራው የመከላከል ስራ በደረሱ ሰብሎች ላይ መንጋው እስካሁን ጉዳት አላደረሰም።
ህብረተሰቡ እንዲሁ በጥይት የተኮሰ ማስተዋተሻል ጥይት በብትርና በተለያዩ ቁሳቁሶች ብቻ ሰብል ላይ እንዳያርስ በስፋት ተሰርቶበት እስካሁን ድረስ በሰብል ላይ ያደረሰው እንትን የለም፣ ጉዳት የለም። ነገር ግን እየበረረ ስላስቸገረ በአውሮፕላን ኬሚካል እንዳይረጭን አንዱ ችግር የሆነብን ይሄኛው ነው። ምክንያቱም ሎኬሽኑ ሳይታወቅ በአውሮፕላን መርጨት ስለማይቻልና በተለይ ደግሞ ህዝብና እንስሳት በበዙበት አካባቢ ኬሚካል መርጨት ራሱ
ዛሬ አመሻሽ ላይም የሚያርፉበት ቦታ ከታወቀ ሄሊኮፕተር በመጠቀም የመከላከል ስራ ይፈጸማል ሲሉ አቶ ሚካኤል ገልጸዋል። በዛሬው ዕለት ከቀትር በኋላም የመከላከል ስራ በተፈጸመባቸው አካባቢዎችም ዳግም አዲስ የአንበጣ መንጋ ታይቷል ብለዋል። ይህንንም ህዝብ ባሳተፈ መልኩ ለመቆጣጠር እየተሰራ መሆኑ ገልጸዋል። ከአሁን በፊት ወደ ክልሉ የአንበጣ መንጋ ሊገባ እንደሚችል ለዚህም ጥንቃቄ መደረግ እንዳለበት ተገልጾ ነበርና ለምን ቀድሞ መከላከል አልተቻለም ብለን ለአቶ ሚካኤል ጠይቀናል።
አሁን የአንበጣ ባህሪ ምንድን ነው? ይህን የበረሃ አንበጣ ነው የሚባለው ወይም ደግሞ ደዘት ለውከስ የሚባል አንበጣ ነው አሁን የመጣው። ስለዚህ የዚህ አንበጣ ባህሪ ደግሞ በተለያዩ አካባቢዎች ማለት በሰኔ ወርም ታይቶ ነበር በኛ ክልል። ነገር ግን በድጣሪ እየታየ ስለነበር በዛ ሰዓት ብዙ የመከላከል ስራ ተሰርቶ በኬሚካል አፕሊኬሽን እንዲሁም በባህላዊ መንገድ መቆጣጠር ተችሏል። አሁን ደግሞ ያልታሰበ በአፋርና በሶማሊያ አካባቢ ፌዴራል መንግስትም በተለይ ግብርና ሚኒስቴር አሳውቆ ነበር በሁለቱም አካባቢዎች የማራባት እድልም እንደነበረው እና ይህን ታሳቢ ተደርጎ ነው የእኛ ዝግጅትነትም የነበረው። በኬሚካል አቅርቦት ሚታይ ክስተት የለም። ወዴት አካባቢ እንደሚበር ስለማይታወቅ የግድ እንደዚህ አይነት ተፈጥሯዊ ክስተት ደግሞ ሙሉ ለሙሉ መቆጣጠርም በጣም ያስቸግራል ማለት ነው።
የአንበጣ መንጋው ለመከላከል ተማሪዎች፣ የጸጥታ ኃይሎችና የግብርና ባለሙያዎችም መሳተፋቸውን ነው አቶ ሚካኤል የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ለዘገባው እናመሰግናለን። በቀጣይ ደግሞ ወደ ስፖርት ነው የምናቀነው። በኬንያ ናይሮቢ በሚገኘው ካዮሌ የተሰኘ ጭርንቁስ ሰፈር ውስጥ ወጣት ወንዶችና ሴቶች በየሰፈሩ የህዝብ አዳራሽ ውስጥ ይገናኛሉ። በዚያ ሙታ የተሰኘውን የፊልሚያ ስፖርት በሳምንት ለሁለት ቀናትም ይሰለጥናሉ። ስፖርቱ ከወንጀልና ከጎጂ የህይወት መንገድ እንዳራቃቸውም ይናገራሉ። የራይል ኦምቦርንን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል።
በናይሮቢ ኢስትላንድ ቀጠና የሚገኘው የካዮሌ የህዝብ አዳራሽ ያዘቡት ስራው የህዝብ ጉባኤ መከወኛና መሰባሰቢያነት ነው። በሳምንቱ መጨረሻ ላይ ግን የወጣት ስፖርተኞች የስልጠና ስፍራ ይሆናል። እንደ ጋብርኤል አሮካ ያሉት ህይወታቸውን ለመቀየር እየሞከሩ ነው። ይህ ስፖርት ባይኖር ኑሮ በአሁኑ ጊዜ የት እንደምገኝ በእውነት አላውቅም። በመጥፎ የህይወት መንገድ ውስጥ ተሳታፊ ስለነበርኩ ህይወቴን የማጣት እድሌ ከፍ ያለ ነበር። ስፖርቱ አብዛኛው ጊዜን ስለሚወስድ ከጓደኞቼ ጋር የማሳልፍበት ብዙ ጊዜ የለኝም። ስለሆነም በዚህ የማሳልፈው ጊዜ ውጪ ከማሳልፈው ይልቅ ዋጋ ያለው ሆኖልኛል ነው ያለው ጋብርኤል። ጋብርኤል አሮካ እያወራ ያለው ስለ ሙታይ ስፖርት ነው። ሙታይ መነሻው ታይላንድ የሆነ የፍልሚያ ስፖርት ነው። ተፋላሚዎች እግርና እጃቸውን በቅንጅት ይጠቀማሉ። አሰልጣኝ ጊልበርት ሚሩካ እንደሚሉት በዚህ ስፍራ ስፖርቱን በመሰልጠን ላይ ያሉት ወጣቶች በቀደመው ጊዜ በወንጀሎች ውስጥ ይሳተፉ ነበረ። ወደዚህ ስፍራ ባይመጡ ኑሮ ማስቲሽ ሲስቡ፣ የተወሰኑት ደግሞ እጸ ፋርስ ያጨሱ ወይንም ሰዎችን መዝረፍና መንጠቅን በመሰሉ የክፋት ሥራዎችን ሲሰሩ ይገኙ ነበረ። ልብሳቸውን ስታሰጡ አንዳንዶቹ አውርደው ለሱሳቸው የሚሆን ነገር ለመግዛት ይሸጡትም ነበር ነው ያሉት። አሰልጣኝ ጊልበርት ሚሩካ የሙታይ ተፋላሚዎችን ለ18 ዓመታት ያክል አሰልጥነዋል። ጋብርኤል አሮካን የመሰሉ ሀገራዊና ዓለም አቀፋዊ ክብሮችን ለመቀዳጀት ችለዋል። በዚህ በካዮሌ ለሚገኙ ወጣቶች የመነቃቃት አብነት ለመሆን መቻሌ ትልቅ ነገር ነው ለማለት እችላለሁ። እኔ መለወጥ ከቻልኩ ሌሎችስ? ሰዎች እየተከተሉ ቀጣዩ ፊልሜ መቼ እንደሚደረግ በሚጠይቁኝ ጊዜ ጥሩ ስሜት ይሰማኛል፣ ኩራት ይሰማኛል ነው ያለው ገብርኤል። ካዮሌ በናይሮቢ ከሚገኙ አደገኛ ሰፈሮች አንዱ ተደርጎ ይቆጠራል። ስራ አጥነት፣ የወንጀል ድርጊቶችና የፖሊሶች የሕግ መሠረት የሌለው ግድያ ተንሰራፍቶበታል። አሰልጣኝ ጊልበርት ሜሮካ የሀገሪቱ መንግሥት የሙታይ ተፋላሚዎች ወደ ታይላንድ ለተጨማሪ ሥልጠናና ውድድር እንዲሄዱ ቢያግዝ ወንጀልና ብጥብጥ ሊቀንስ ይችላል ይላሉ። ሙታይ የመነጨው ከታይላንድ ነው። ሆኖም እኛ ኬንያውያን በስፖርቱ ምርጦች ነን ብያምናለሁ። ተገቢው ድጋፍ ከተደረገልን ለናይሮቢ ተጨማሪ የክብር ቀበቶዎችን እናመጣለን ነው ያሉት። እንደ አውሮፓውያን አቆጣጠር በ2016 ዓ.ም ዓለም አቀፉ የኦሎምፒክ ኮሚቴ ሙታይን ጊዜያዊ የኦሎምፒክ ስፖርት እንዲሆን ዕውቅና ሰጥቶታል። በ2020 እንደ አውሮፓውያን አቆጣጠር በሚደረገው የቶኪዮ ኦሎምፒክ እንደ አንድ የመወዳደሪያ ስፖርት ሊሆን ይችላል እንደማለት ነው። ዳንኤል አሮካ እና ሌሎች ተፋላሚዎች ለዚያ ዕድል ለመብቃት ሥልጠናቸውን ቀጥለዋል።
የዛሬ ጋቢና ጉዟችን በዚህ ላይ አጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱም።
ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት አስቀምጡልን።
አድማጮች፣ የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ኤደን ገረመውና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር አብሮን ያመሸው ሞክቢሊያ ቤሮ ነው።
መልካም ምሽት፣ ደህና ደሩ።
kun radio sagale america